Voice of America. የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አንደኛ ጠቅላላ ጉባኤውን አጠናቆ የጋራ መግለጫ አውጥቷል። አባላቱ የፓርቲውን የአምስት ዓመት የሥራ እንቅስቃሴ ሪፖርትም አድምጠዋል። እንደዚሁም በአገሪቱ ወቅታዊና ነባራዊ ተጨባጭ ሁኔታዎች ላይም በስፋት መወያየታቸው ተገልጧል። በመግለጫው ዙሪያ ማብራሪያ ለማግኘት የፓርቲዎቹን ስብስብ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግረናል። ያነጋገራቸው ወይም ያወያያቸው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው።
ዶክተር በየነ ጴጥሮስ፣ በቅድሚያ ለትብብሮ ላመስግን።
አይ መልካም፣ እናንተ የመሰጣችሁን እድል አመሰግናለሁ።
በዚህ በአቋም መግለጫው ተራ ቁጥር 4 ላይ ኢህአዴግ በአምባገነናዊ የከፋፍለህ ግዛ ስልቱን በመጠቀም ለዘመናት አብረው የኖሩትን ህዝቦች ማጋጨቱን የአቋም መግለጫችሁ ይገልጻል። በየት አካባቢ ነው በተጨባጭ ግጭቶቹ የታዩት? በእነማን መካከል? እስቲ ይህንን የሚያብራሩልኝ።
ይህ እንግዲህ አንደኛ እኛ ሀገር አቀፍ ፓርቲ ነን እና ጉዳዮቹ በኢትዮጵያ ምድር የተከሰቱትን ሁሉ በአጠቃላዩ ለማስቀመጥ ፈልገን ነው። አንዳንድ እውነቶቹን ሆነ ያለፉትን ይከስታልተኝ በጣም በቅርቡ አሁን በወላይታና በስዳማ ዞኖች መካከል ግጭት ፈጥሮ አሁን ህዝቡ ፍጥጫ ላይ ነው አለው። የዚህ ግጭቱ መንስኤውም በወላይታ ዞን ውስጥ የሚታወቁትን አንድ 8 ቀበሌዎች ድንበራቸው ለአመታት እኛም ከልጅነትም ጀምረን እንደምናውቀው ከዚያም በፊት አንድ የብላቴ ወንዝ የሚባል ነው። እዚህ ከደጋው የጉራጌና ሀዲያ ተራራዎች ተነስቶ ሄዶ አባያ ውስጥ የሚገባ አንድ ወንዝ አለ። ያ ስዳማንና ወላይታን እንደሚከፍል ይታወቃል። አሁን በምን ታምር እንደሆን ስዳማው በዚህ ወደ ወላይታ ወገን ይዞታ ይገባዋል በሚል 8 ቀበሌዎችን ወደዛ ከልላለን ብለው መንግስት ነው በጀመረው እንቅስቃሴ ህዝቦቹ ተራጭተውም ከዚያም በላይ አልፎ ለመሄድ ከፍተኛ ፍጥጫ ላይ ነው ያሉት። ይሄ በጣም ወቅታዊ የሆነ ችግር ነው። ሌሎቹ እንግዲህ ድንበር ክልላ አካባቢ የሚፈጠሩ ምን ስፍር ቁጥር አላቸው። ዞኑ ከዞን ጋር ይጋጫል። ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝብ አስተፋፈር ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ በሚከቱት ፖለቲካ ጠቀሜታ አንጻር ለማስደሰት ሌላኛውን ለመቻል የሚፈጠሩት የድንበር ግጭቶች በጣም የሰለቸን ሆኗል። ህዝብን ከፍተኛ መስዋዕትነት እየከፈለ ነው እና ከዚያ አልፎ እንግዲህ ሁለት ክልሎች በሚገናኙበት አካባቢዎች አሁን በኦሮሚያ ክልልና በሶማሌ ክልል ያለው በጣም ጎልቶ የሚታወቅ ነው። በብዛት የሚነገርለትና ብዙ ህዝብን መስዋዕትነት የከፈለው በትግራይና በአማራ መሀል ያለውም በዚሁ መፍትሄ ያጣ ድንበር ጉዳይ ነው። እንደዚሁም በአሁኑ ወቅት የማንነት የአካባቢ በእኔ ብሔር ብሔረሰብ ስልጣለልኝ የሚባሉት ጥያቄዎች ደግሞ በከፍተኛ ደረጃ ህዝቡን እያጋጨ ነው። ከዚህ በፊት ስለዚህ ነገር አስቦ የማያውቀውን ህዝብ ሁሉ የሚያነሳሳ ስሜት ቀስቃሽ የሆኑ አካሄዶች ማለታችን ነው።
ስለ ግብር ጫናና የማዳበሪያ ዕዳም አንስታችኋል በዚህ መግለጫ። በዚህ ላይ ከሰሞኑ ሁኔታ ጋር አያይዘው የሚሉን ነገር አለ ዶክተር በየነ?
አንደኛ የግብር ጫና በአሁኑ ጊዜ በተለይ በንግዱ ማህበረሰብ ላይ የዕለት ገቢ የሚል እንደው ምክንያታዊነትን ያልተከተለ በነስህ ዝም ብሎ በፈለጉት ላይ መቆለል፣ ነጋዴው ህብረተሰብ በተለይ የዝቅተኛውን ነጋዴ ማለት ነው በትንሹ ቸርችሮ የሚያድረውን፣ ሌላ ቀርቶ መንገድ ላይ ነው ቡና እያፈሉ ለመተዳደር የሚሞክሩ ነው ወጣት ሴቶች አሉ። እነዚያ ላይ ሁሉ ጨርሶ እኔ በቀን 50 ብር ሰርቼ የማልገባ ሴትዮ የቀን ገቢዬን 5000 ብለዋል የሙሉት አይነት እኮ ብሶት ነው የምንሰማው። ይሄ ጨርሶ ህዝቡን ያወቀ ህዝቡም የንግድ ፈቃዱን ሁሉ ለመለስ እየተሯሯጠ ያለበት ሁኔታን ፈጥሯል። ይሄ ጨርሶ ህዝቡን ተወግሮ ለፍቶ ትንሽ ቤተሰብ መተዳደሪያ የምትሆነውን ለማፍራት የሚያደርገውን ጥረት ያከሰመ፣ ተስፋ ያስቆረጠ፣ በዚህም የደነገጡ ሰዎች አንድ ሰው ስለ መሞታቸው ደንግጠው ተመኖ ይሄ ነው በቀን 5000 ነው ስንት ነው የሚል እንደው ትንሽ እቺ የምናቃት እቺ ክሮስክ በቀን ምናልባት ከመቶ ብር 200 ብር በላይ የማታልፍ ገቢ ያላቸው ነው ወይም ካሽተው የሚውሉትን ሁሉ ግብር እየከመሩ ሰው አሁን እጅግ በጣም በተከፋበትና የት እንግባ ብሎ ተስፋ በተቆረጠበት ጊዜ ነው ያለ ነው። በከተማዎቹ ማለት ነው። በባላገሩም የመሬት ግብሩ ይዞታው ጨርሶ ታሳቢ ሳይደረግ ሰፊ ሄክታሮች ያሉት መሬትን ያዝ፣ እንዴት እንደው የበረ ግንባር የምትሆነውም ያዝ፣ ግብሩ ያው ነው የማይወጣው ሆኗል። መክፈል ቢያቅተው መሬት ትጠቀማለህ ነው የሚባለው። እና እዚህ አይነት ጭካኔ እያሳዩ ነው። ሌላው ማዳበሪያን አስገድደውም እንዲወስዱ ያደርጋሉ። ያ ማዳበሪያ ለምሳሌ አሁን አገሪቷ በፀሐይ የተከታች ነው፣ በድርቅ ይባላል። ቀደም ብሎ ማዳበሪያ አፈር ላይ ተዘርቶ ነው ብሎ ይዘራው። ያ እህል ሳይበቅል ብቀር ተቃጥሎ ብቀር ምን ብል ለዚህ ምንም ታሳቢ የሚደረግ ሁኔታ የለም። ያንን ዕዳ ክፈሉ ነው፣ ባላመረተ ከየት አምጥቶ ነው የሚከፍለው? አንዳንድ አካባቢዎች ማዳበሪያ መጠቀም የማይፈልጉ አሉ። ለምሳሌ ወደ ደቡብ ምዕራብ ወደ ቤንች ማጂ ከፋ ስባ፣ ይሄ ወደዚህ በጣም ብዙ ልምላሜ ብዙ ጫካ ያለው እነዚህ ቡና አካባቢዎች ተራራማ አካባቢም ስለሆነ ማዳበሪያም ቢዞሩ ዝናብ አጥቦት ነው የሚወርደው። ስለዚህ ገበሬው ያውቀዋል፣ አይጠቅምም የሚል ተቃውሞ ለማዳበሪያ አይጠቅምንም፣ ለእኛ መሬት አይሆንም የሚል ተቃውሞ ያሰሙ የአካባቢው ገዢዎች፣ ወረዳ አስተዳደሩ፣ ምኑ የሽያጩን ኮታ ማሟላታቸውን ነው የሚያዩት። ሽያጩ ኮታ ማሟላቱ ለምንድን ነው ግድ የሚሆነው? ነጋዴው ኢህአዴግ ነው። ኢህአዴግ ኩባንያዎች ናቸው ማዳበሪያ ነጋዴዎች። ማዳበሪያው በነጻ ገበያ እጅ አይደለም ያለው። ስለዚህ ከገበሬውም ለመጥቀም ሳይሆን በማዳበሪያ ንግድ ለማትረፍ ኢህአዴግ ልማት ሁሉም አለው፣ የአማራ ልማት፣ ኦሮሞ ልማት፣ የትግራይ ልማት የሚባሉት ሁሉ የእነሱ ንግድ ስለሆነ የእነሱን ትርፍ ነው እንጂ የሚከተሉት የገበሬውን ጥቅም አይደለም። እና ይሄን ማለታችን ነው። ግብሩ በከተማውም በባላገሩም ከፍተኛ ጫና እዛችን ላይ ፈጥሮ ነው ያለው የሚል ወቀሳ ያስቀመጥ ነው ማለት ነው።
ዶክተር በየነ በአስቸኳይ ጊዜ አዋጁና በመንግስትና 16 ተቃዋሚ ፓርቲዎች መካከል ስለተጀመረው ድርድር አስተያየቶን ካገኘሁ አበቃለሁ።
አስቸኳይ ጊዜ አዋጁ የህዝባችንን ህገ መንግስታዊ መብት የረገጠ ነው። ህዝባችን አሁን እንደምናየው በራሱ በሰላም የሚኖር ህዝብ ነው። ይህንን አስቸኳይ ጊዜውን አዋጅ ቁስቁሰው ተግባር ላይ የሚያወሩት አንድ የፈለጉትን ግለሰብ ወይም ወገን ለመጉዳት ሲፈልጉ ነው፣ ከምናየው ለማሰር ሲፈልጉ ነው እንጂ እንዲያው የኢትዮጵያ ህዝብ በእውነቱ ያው ስነ ስርዓት ነው ማክበር የሚያውቅ ነው፣ በዚህ አይጠረጠርም። በዚህ መካከል ሰልፎች አይኖሩም፣ ተቋም አይኖሩም ምናምን ተብሏል፣ ዝም ብሏል ጊዜ ውስጥ የሚደርስ ድረስ። ስለዚህ ይህንን በፈሪዱላ አድርገውት አስቸኳይ ጊዜ አዋጁን እንደ ማስፈራሪያ አገሪቷ ውስጥ እንዲናኝ አድርገው የሚቆይበት ሁኔታ አሁንም ቢሆን ለመተንበይ አስቸጋሪ ነው። ተገሪቷን በዚሁ በኮማንድ ፖስቱ ስር የዚህ ነጻነት ገፍቶና ረግጠው የማቆየት ምኞት እንዳላቸው የሚያስጠረጥሮ ነው እያገኘ ነው ነው። ስለዚህ አላስፈላጊ ነው እና የኢትዮጵያ ሁኔታም ለዚህም የሚያበቃም አይደለም እና ይሄ ፖለቲካ እንቅስቃሴ እንዳናረግ፣ ሰልፎች እንዳንጠራ፣ ህዝባዊ ስብሰባዎችን በስፋት እንዳናረግ፣ እንዴት አድርጎ ከህዝብ ጋር መገናኘት ይቻላል? እና ይነሳ ነው የምንለው። ፋይዳ የለውም። ለማጥቃት ሲፈልጉ ነው የሚንቀሳቀሱበት በዚያ ድንጋጌ። ሌላው ሌሎች ፓርቲዎች እኛ ውጭ ያሉት ከኢህአዴግ ጋር ውይይት እያደረጉ ነው የሚባለው ላይ ያ እምነት የለንም። የኢትዮጵያን የፖለቲካ ምህዳር መደራደር ነው ዋናው ቁም ነገርና አስፈላጊው። ከዛ ውጭ ምን መደራደር እንደሚችሉ አላውቅም። የግል ጥቅማቸውን ነው ድሮ ለአብዛኛዎቹም ኢህአዴግ ድሮንም ቀለብ የሚሰፍርላቸው ናቸው። ከዚያ ከሚያደርጉት የግንኙነት ወይም እነሱ እየተደራደርን ነው የሚሉት ምክንያቱም ለመደራደሩ እኛ ወገንተኛ ያልሆነ ባለሙያ ዜጎች ያደራደሩም ነበር ያልነው። አሁን እርስ በራሳቸው አንደኛውን ሰብሳቢ አድርገው የተለያየ ስለ ስራ ድርጅቶችን አዳራሽ ሞልተው በዛ ባክል ተደራደሩ ብሎ ነገር ይሄ ጨረባ ድግስ ነው። እንደ በአዳራሽ በጉባኤ መቼም ድርድር አይቻልም። አንድ ለአንድ ገጥሞ ጉዳይን አስቀምጠው ነው እንጂ ሰጥቶ መቀበል የሚቻለው ከፕሮፓጋንዳ ጠቀሜታ ያለፈ ኢህአዴግ ለህዝብ ግንኙነት ፍጆታ የሚያካሂደው ነገር ነው። በዚህ ውስጥ ሀገራችንና ህዝባችንን የሚጠቅም ነገር ይወጣል የሚል እምነት የለንም።
ዶክተር በየነ ጴጥሮስ ለሰጡ ማብራሪያ በጣም አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።